የቀድሞው አንድነት ፓርቲ አመራር አባል አቶ ዳንኤል ሽበሽ እና በጋዜጠኛ ኤልያስ ገብሩ በአስቸኳይ ጊዜ አዋጁ ስር ከታሰሩ ከዘጠኝ ወራት በኋላ ብር ዋስትና ከእስር ተለቀዋል። ጽዮን ግርማ የእስር ቤት ቆይታቸውን ምን እንደሚመስል ጠይቃቸዋለች። ኤልያስ ገብሩ ከሚያብራሩት ይጀምራሉ።
ወደ 8 ቀን 2009 ዓመተ ምህረት ነበር የተያዝነው። አጋጣሚ ከዳንኤል ጋር እኔ ከዛ የተመልሼ በፍቃዱ ኃይሉ ያለ ታስሮ ነበር። በዚህ አስቸኳይ ጊዜ ያዝ ስምንት ደቂቃ ብለን ተጣጥረን ነበርና እዛ በተቀመጠበት ነው የደህንነት ኃይሎች መጥተው የያዙን። ከዛ ወደ ደርጅ ፖሊስ ጣቢያ ወሰዱን። እዛ 3 ቀን ቆየን። ከዛ ወደ ቦሌ ክፍለ ከተማ ፖሊስ መምሪያ ረጅሙ ሰዓት እዛ ነው ያሳለፍነው። ከወራቶች በኋላ እኔም አናንያ ሴሪና ዳይን ደግሞ ወደ 3 ጣቢያዎች ተበትነን ነበረ። አናንያ ወደ ካሳንቺስ ሄደ፣ ዳይን ወደ ቄራ፣ እኔ ደግሞ ወደ ፖፑላሪ ፖሊስ ጣቢያ ነበር እንትን ያለ። አናንያ ውስጥ 4ኛ ወር ላይ ተፈታ። እኔና ዳይን ድጋሚ ከተመለስን በኋላ ነው 6 ወር ከ15 ቀን ከቆየ በኋላ ክስ የተመሰረተው ማለት ነው።
እስር ቤት ውስጥ የነበራችሁን ቆይታ ሲንገረን፣
ያው እስር ቤት መጀመሪያ ገርጂ ፖሊስ ጣቢያ በጣም ሶስታችን መጣጥለው ነበር ያሰሩን። ዳንኤል ብቻውን አንድ ክፍል ውስጥ፣ አናንያ አንድ ክፍል ውስጥ፣ እኔ ደግሞ እስረኞች የነበሩበት አንድ ክፍል። 3 ማረፊያ ቤቶች ነበሩ። ሶስታችን ለመናጠሻ የተፈለገ ነው፣ ሁለቱን ለብቻ፣ እኔም ደግሞ ሰዎች ያሉበት ጋር ታሰር ነው። እሱም ከባድ ቦታ ነበር። ከዛ 24ን በአንድ ክፍል ውስጥ በጣም ብዙ ሰው ነበር። አንድ በጠባብ ክፍል ውስጥ እስከ 56 ሰው ሁሉ ይደርስ አብረን እንታሰር ነበር። ያም ያው የሰው ብዛት አለ ነው የሚታይ መቼም። ያም ደግሞ ለጤና ችግር ያጋልጣል። በተለይ አፍንጫ ጨረሻውን ማሽተት እንኳን አይችልም። እዛ ከነበረው ችግር አኳያ ሕክምና ስቲቪ ብሎ ፔንኪለር ነው የሚሰጡሽ። ያም እየከበደ መጥቶ አሁን ተሳሊ አፍንጫ ጥሩ መጥፎም ሽታ አያሸትም። ሪፈርም ተጽፎልኝ ከሁለት ወር በኋላ ነው መሄድ የቻልኩት። ያው ሐኪሞች እንደነገሩኝ ከሆነ ውስጥ ላይ የበቀለ ስጋ እሱ ተቆርጦ መውጣት አለበት ስለው ያው ቀዶ ጥገና እንደሚያስፈልግ ነግረውኛል። የጀነራል ሕክምና ወይ ከሁለት አንዱ አስፈላጊ እንደሆነ ነግረውኛል። እና ሕክምና ለማግኘት ችግር ነበር። በቂ ሕክምና የሚመደቡ ነገሮች መግባት አይችሉም። ጋዜጣ አይገባም ነበር፣ መጽሐፍ አይገባም ነበረ። አንድ ሰው ሲታሰር ማግኘት የሚገባውን የሰብአዊ መብት እንኳን እንዳናገኝ የተደረገበት ሁኔታ አለ። ያው ክሊንደን ከሄድን በኋላ ደግሞ እዛም ከባድ ጊዜ ነበር። ስለምና ከበተለይ ከቃጠሎ በኋላ ከበድ ይላል። ግማሽ ቀን ነው የሚጠየቀው። እያንዳንዱ እንቅስቃሴ በቃ በጥንቃቄ ነው ቁጥጥር የሚደረግበት። ሪና ዳንኤልም የነበርንበት ክፍል 80 ሴንቲሜትር ፍራሽ ላይ ለሁለት ነበር እንተኛ የነበረው።
ኤልያስ በጣም አመሰግናለሁ። ዳንኤል ሽበሽም እንደጠቀስከው አብረው ነው የታሰረው። እንደነገርከንም በአንድ ክፍል ውስጥ ነው የታሰራችሁት። እና ዳንኤል ምን ይመስላል የእስር ቤት ቆይታ?
ብዙ ኢትዮጵያ ውስጥ ላለፉት ለ26 ዓመታት በርካታ ዜጎች ታስሯል። በታሰሩ ቁጥር የሚደረስባቸውን ሰብአዊ መብት ወንጀሎችን ብዙ ጊዜ ተጽፈዋል። ብዙ እጅግ ብዙ ነገር ተብሏል። እና ያው አሁንም እንደቀጠለ ነው። ንሳ ንብራ ተባብለን እዛው እያለን ነው የያዙን። እና አያያዙ በጣም የሚገርም ነው። ወደ 8 ደህንነት አባላት ናቸው፣ ክብር የለበሱ ናቸው መጥቶ የያዙን። ስምንቱም ሽጉጥ ታጥቀዋል እና ጆሮ ግንዳችን ላይ ነበር የደቀኑት። ግማሹ ከፊት ግማሹ ከጆሮ ግንድ ምናምን ደቀኑ። ፊታችን ያስቆጥ ነው። ሻንጣ፣ ሞባይል እና ሌሎች ንብረቶችን አነሱ። ቀጥለዋሉን መኪናቸው ላይ ጫኑ። ከዛ አስቀድሞ ኤልያስን ነበር የወሰዱት። ከዛ እኔን ደግሞ በሌላ መኪና ጭማ ወሰዱ እና ወደ ገርጂ ፖሊስ ጣቢያ ነበር የተወሰዱ ነው። ገርጂ ፖሊስ ጣቢያ ማታ ከመሸ በኋላ ነው ያደረሱን እና እኔ ተፈትዬ ሲገባ ኤልያስ ተፈትሾ ወደ እስር ቤት እየገባ ነው ያገኘሁት። እና ከዛ እሱንም ሰላም ብዬ የራሱን ፍተሻ ሲገባ እዛው ጋር ነው ደህንነት እንግዲህ በጣም የደበደበኝ። እዛ ፖሊሶች ባሉበት ማለት ነው፣ የፖሊስ መኮንኖች፣ ተረኛ መኮንኖች፣ የሽፍት ኃላፊዎች፣ ጥበቃ ላይ ያሉ ፖሊስ አባላት ባሉበት ነበረ ይዞኝ የሄደ ደህንነት የደበደበኝ። በዚህ ምክንያት አሁን ግራ ጆሮዬን ነው ውስጥ ሳምብሩ ተበጥሷል። ያው በሐኪም የተረጋገጠ ነገር ነው። ኦፕራሲዮን ትደረጋለ ብሎኛል። ያው የነሱ ሐኪም ማለት ነው። እና በዚህ አይነት ሁኔታ ነው እንግዲህ የተያዝኩት። ከዛ ቦሌ ለሶስት ቀናት ፍራሽ እንዳይገባ፣ ትራስ እንዳይገባ፣ ምግብ እንዳይገባ ሁሉ የከለከለበት ሁኔታ ነበረ። በጣም አስቸጋሪ ጊዜ ነበር ያሳለፍነው። መረቱ የሚደርስ ነገር እኔ እንደገባው ወደ በሩ ሲገባ በሩ ላይ አንድ ጽሑፍ አንብቤ ነበር። እና ምንድን ነው ጽሑፉ የሚለው ስለ አምራ ላይ የተጻፈ ጽሑፍ ነው። ደርግ ሆይ ማረኝ፣ ደርግ ሆይ ማረኝ የሚል ጽሑፍ አነበብኩ። በጣም አስቸጋሪ ሳይሆን አይቀርም ብዬ ሳስብ ነበር። እና በኋላ ከውጭ የደህንነቱ ሲቪል የለበሱ ሰዎች ጫና ፍልሶችን እንድንረብሻቸው ድርስን አለ ከኋላ።
ዳንኤል እስቲ በቂሊንጦ የነበረህን ቆይታ አጠር አድርገህ ንገረን።
ቂሊንጦን ያው ከዚህ በፊትም አውቀዋለሁ እና ብዙ ሰዎችም ተቀይረዋል። ለነገሩ አንዳንድ የሚያውቁን ስራተኞች አሉ፣ የፖሊስ አባላት አሉ። በጣም ከበፊት አልጋ ነበረን፣ አልጋ አሁን አውጥተዋል። አልጋ የለም። ተደራቢ አልጋ ላይ የሚተኛው ሰው በሙሉ መሬት ላይ ስለሚተኛ 80 ሳንቲሜትር ፍራሽ ላይ ነው ሁለት ሰው ተጣልቆ የሚተኛው። አንዳንድ ተራ በተራ የሚተኛበት ሁኔታ አለ። የተኛ ነው ሽንት ቤት ውስጥ ነው። በጣም አስቸጋሪ ሁኔታ ነው ያጋጠመን። በጣም
ዳንኤል እንደጠቀስከው ከዚህ በፊትም ቂሊንጦን አውቀዋለሁ ብለሃል እና አሁን ምንድን ነው ምክንያቱ? አልጋ ወጥቶ ፍራሽ የሆነበትና ሰው በዛበት
ከቃጠሎ ጋር በተያያዘ ነው። አልጋ እስረኛ ጠግቧል የተባለው እንደዛ ነው የሰማሁት። ስለጨገበ ያው ይቀጣ አይነት ነገር ነው እና ምንድን ነው አሁን አልጋው ሲወጣ አልጋ ተደራቢ በላይኛው አልጋ ላይ የሚተኛ ሰው በሙሉ ወደ ታች ወደ መሬት እንትን ነው የሚወርደው። እንደገና አሁን ከአስቸኳይ ጊዜ አዋጅ ጋር በተያያዘ እጅግ በርካታ እስረኞች በተለይ ከኦሮሚያ ክልልና ከአዲስ አበባ እጅግ በርካታ እስረኞች ናቸው ወደዛ ወደ እስር ቤት የሚጎርፉት። በየቀኑ መዓት እስረኛ ይገባል። ያ ነው እስረኛ ቦታ ጥበት። በተረፈ ከጎንደር ከመተማ ከድንሻ ምናምን አካባቢ የሚመጡ ከአማራ ክልል የሚመጡ በርካታ እስረኞች አሉ። እነዛ እስረኞችን በየቀኑ ወደ ቂሊንጦ ይገባሉ። በዚህ ምክንያት ነው ያው የለጥበቱ ምክንያት የሆነው እና አልጋው አለመኖሩም የራሱ አስተዋጽኦ አበርክቷል። በየጊዜው በየታፈሰ ወደ እስር ቤት የሚወሰደው ሰው ቁጥር መብዛቱም የራሱ የሆነ አስተዋጽኦ አበርክቷል።
ወደ ኤልያስ ልመለስና ኤልያስ ከእስር መፈታት በኋላ ህይወት ምን ይመስላል?
ከእስርም በፊት የነበረው ነገር አስቸጋሪ ነበር። ያው አንቺም አገር ውስጥ የመሽ ጋዜጠነት ስትሰሪ ታውቂዋለሽ እና የኢትዮጵያ ግል ሚዲያ ሁሉ በሾክና ሚሱ ላይ የታጠረ ነው። እያንዳንዱ በተለይ ህትመት ሚዲያ ላይ በግል ሚዲያ ላይ ስትሰሪ የነበሩትን ችግሮች ታውቂ ነበር ነው። ማስታወቂያ አታገኝም፣ ማተሚያ ቤት ችግር አለ፣ ብዙ ለማሳተም ያለው ውጣ ውረድ እንኳን ታውቂዋለሽ እና ተረጋጋ ህይወት እንኳን ኖሮ ህይወቱን በጋዜጠነት እንኳን እንዲመራ የማይፈቅድ ሲስተም ነው ለግል ሚዲያ የተቀመጠለት ማለት ነው። የአስቸጋሪ ነው የአስቸጋሪ ሚዲያስ ነበረ እየሰራ ንጊ ደረሰው እና ከእስር በኋላም ደግሞ ስመጥ ህይወት እንደ አዲስ ነው የምትጀምሪ። እንደ አዲስ የሚያስፈልግሽ ነገር እንደ አዲስ ማዘጋጀት። በፊትም በችግር ውስጥ ነበር ይሰራ የነበረው። አሁን ደግሞ 9 ወር ከሆነም በኋላ ከእስርም ወጣሽ በኋላ በቃ እንደ አዲስ ህይወትን መጀመር ስላለብሽ እያንዳንዷን ቀን በትንሽም ቶን ህይወትሽን አስተካክለሽ ለመምራት በቅድስ በሀሳብ በብክነት ውስጥ ነው የምታሳምሽ እና እኔ አሁን በውጥረት እያሳለፍኩን ያለሁት ያው ቅድም እንዳልኩሽ ህክምና ይህ ስለሚገባኝ የቤቱ ጉዳይ ካስተካከልኩኝ በኋላ ያው ከነጉዳ ደግሞ ወደ ህክምና ሄዳለሁ እያሉ እና ያው ከችግር ወደ ችግር ሽግግር ነው።
ዳንኤልስ ከእስር በኋላ አሁን ያለው ህይወትህ ምን ይመስላል?
አንደኛ ከዚህ በፊትም ለ2 ዓመታት እስር ቤት አጠቃላይ ያው ከባለፈው እስር ጀምሮ እስከዛሬ ድረስ ስራ ማጣት አለ። በተሰዛ ኃላፊነት ይኖራል። እናት አባት፣ የሚታስተምራቸው ዘመድ ልጆች ሁሉ ይኖራሉ እና በዚህ አይነት ሁኔታ አሁን ስራ በኢትዮጵያ ውስጥ ተቋሚ የሆነች ስራ አግኝቶ ሲኖር ከባድ ነው። አንደኛ ስራው ራሱ ያለው በነሱ በስርዓቱ ቀንቀኝ በሆኑ ሰዎች እጅ ነው ስራው ያለው ራሱ ማለት ነው። ከባድ ነው ያለው ነገር እና ስራ አግኝቼ ህይወትን ለመምራትም አስቸጋሪ ሁኔታዎች አሉ። የሚያሰራ ሰው እንዴት አይነት ሰው ነው? በመንግስት መስሪያ ቤት ውስጥ፣ በሚዲያ፣ በሃይማኖት ድርጅት ተቋማት ውስጥ ገብቶ ስራ ማግኘት እንደ ግል ህይወት በጣም አስቸጋሪ ይሆናል። ከሀገሪቱ ሁኔታ አንጻር ሁሉም ነገር በጣም ጥብቅ ነው። መንግስት አሁን ይደራደራለሁ፣ ሙሰኞችን አስራለሁ ምናምን ይላል። ይህ እኔ ጥፍር የመቁረጥ ያህል ነው። ጥፍር ከመላ አካልሽ ጥፍር ጫፍ የመቁረጥ ያህል ነው እና በጣም ፖለቲካው ጠቧል። በጣም የማሰብ የመጻፍ የመነጋገር ይሄ አሁን በኢቲቪ የምናያቸው ነገሮች እውነተኛ ነገር ነው ብዬ ለመቀበል ለእኔ በጣም ይቸግረኛል። ከሀገርም አንጻር ከግል ህይወትም አንጻር ያው ከባድ ችግር ውስጥ እንዳለው ነው የሚሰማኝ።
ሁለታችሁንም በጣም አመሰግናለሁ ለሰጣችሁን ማብራሪያ። ደርስትልኝ
ደርስትልኝ ደርስትልኝ ደርስትልኝ